የሰብአዊ መብት ጉዳዮች ጠበቃ አማሃ መኮንን የፍራንኮ ጀርመን ሽልማት ተበርክቶላቸዋል። ሽልማቱ ዓለም አቀፉን የሰብአዊ መብት ቀንን በማስመልከት የፈረንሳይና የጀርመን መንግስታት በጋራ በመሆን በዓለም ላይ የላቀ ሰብአዊ መብትን የተመለከተ እንቅስቃሴ ላደረጉ 15 ግለሰቦች የሚሰጡት ነው። እንደ አውሮፓውያን አቆጣጠር በ2016 ዓ.ም ምረት የተጀመረ ነው። ይሄ ሽልማት ለጠበቃ አማሃ መኮንን የተበረከተላቸው ለጋዜጠኞችና ለለውጥ አራማጆች የገዛ ሕይወታቸውን ሳይቀር ለአደጋ አጋልጠው ስለተሟገቱ እንደሆነ በኢትዮጵያ የጀርመን አምባሳደር ብሬታ ዋግነር በትዊተር ገጻቸው ላይ ጽፈዋል። ከጠበቃ አማሃ መኮንን ጋር አጭር ቆይታ አድርገናል። ቆይታችን የሚጀምረው ሽልማቱ የፈጠረባቸውን ስሜት ከሚያጋሩበት ነው።
እንግዲህ በሰብአዊ መብት ጉዳይ ብዙ የሚቀረን አገር ነን፣ እንደ ሀገር እንደ ህዝብ እና ብዙም ጉዳት የደረሰበት ሁኔታ ነው የምናስታውሰው። እንግዲህ ይሄንን በመቅረፍ በኩል አስተዋጽኦ ወይም ከሌላው የተለየ አስተዋጽኦ አድርገሃል ተብሎ እውቅና ሲሰጥ ጥሩ ስሜት ነው የሚሰማው። ጥሩ ስሜት ተሰምቶኛል።
ጠበቃ አማሃ፣ እንግዲህ እርስዎ የሚታወቁት የፖለቲካና የህሊና እስረኞችን ወክለው ለአመታት ባደረጉት የጥብቅና አገልግሎት ነው። ትንሽ ወደኋላ ልመልሶት። በርካታ የጥብቅና ዘርፎች አሉ። ብዙ ጦስ የሌላቸው ሀብታም የሚያደርጉ የጥብቅና አይነቶች አሉ። እርስዎ ግን ከመንግስት ባለስልጣናት ጋር፣ ከመንግስት አስተዳደር ጋር መልሶ መላልሶ የሚያጋጨውትን የሰብአዊ መብት ጥብቅና ጉዳይን አበርትተው ይዘዋል። ወደዚህ ዘርፍ የገቡበት የግል ምክንያት ነበረ ወይ? ጥቂት ወደኋላ መለስ ብለው እንዴት እንደመረጡት ሲያጫውቱኝ።
አዎ፣ አይ እንግዲህ ምንድን ነው፣ ዞሮ ያው የህግ ባለሙያ ነኝ እንደ ማንኛውም ሰው። ከአዲስ አበባ ዩኒቨርሲቲ በመጀመሪያ ዲግሪ በህግ ሙያ ተምሬያለሁ። ከዛ በኋላ ደግሞ በሰብአዊ መብት ደግሞ ሁለተኛ ዲግሪን ሰርቻለሁ። ከዛ ያው ስራ የጀመርኩት ቀድሞ ልዩ አቃቤ ህግ ይባል የነበረ መስሪያ ቤት ነው፣ አጭር ጊዜ በጣም። ከዛ በኋላ ወደ ፍትህ ሚኒስቴር ነው የገባሁት። ስለዚህ አንደኛ በዚህ በስራ አጀማመሬ እና ባለፍኩበት በስራ መስክ በተለይ መንግስት መስሪያ ቤት ባለፍኩበት ሁኔታ ውስጥ በአብዛኛው የወንጀል ጉዳይ ላይ ነው ሳተኩር የነበረው። እዛም ስሰራ እንደ አቃቤ ህግም ስሰራ የሚፈጸሙ ጥፋቶችን የማየት እድል ነበረኝ። ያው እንደ መንግስት ሰራተኛ የሚጠበቅብኝም ለመወጣት ስሞክር ነበረ። ከዛ በኋላ ያው የሰብአዊ መብት ተማሪ ሆኛለሁ። እንግዲህ እነዚህ ሁኔታዎች ገፋፍቶኛል ብዬ አስባለሁ። ከላይ ደግሞ ይመስለኛል ወደ ትምህርት ቤት እንደ ጨረስኩኝ አካባቢ ያው አንድ የኔ ወንድም እንዲሁ በሚዲያ ስራ ውስጥ ነበረ፣ ጋዜጠኛ ነበረ። ስለዚህ እሱ ሲታሰር አይቻለሁ። አእምሮ የሚባል ጋዜጣ እሱ ዋና አዘጋጅ ነበረ። እሱን ማየት ችያለሁ። በመጽሐፉ ብቻ ታስሮ ብዙ ተንገላቷል። አሁንም በስደት ይገኛል። አይ ቲንክ እነዚህ ሁኔታዎች በሰዎች ላይ በሀሳብን በነጻ መግለጽ መብት ላይ የሚፈጸመው የሰብት እንዳልታገስ ወይም ትኩረት እንዳደርግ የገፋፋኝ ይመስለኛል። ወደ ጥብቅና ከገባው በኋላም ያው ወደ እኔ መጡ የነበሩ ጉዳዮች የወንጀል ጉዳዮች ናቸው። ከዛ በኋላ ደግሞ እንግዲህ የጸረ ሽብር ህጉ ከወጣ በኋላ በተለይ በ97 ምርጫ ጊዜ እንደዚሁ ብዙ ሰዎች ሲታሰሩ ለማየት ለማስተዋል ችያለሁ። ስለዚህ አይ ቲንክ ብዙ ከባድ አልነበረም። የህግ ባለሙያ ነኝ ብዬ ቦታ ይዤ ሳበቃ፣ በተለይ ደግሞ የሰብአዊ መብት ተማሪ ነኝ ብዬ ቦታ ይዤ ሳበቃ፣ እንደዚህ ሰዎች በግፍ ሲታሰሩ ሙያ እያለኝ ወደ ኋላ የምልበት ምክንያት አልነበረም። ለመወሰን ብዙ የሚቸግረኝ አልነበረም። ብዙ ሰዎች ደግሞ ብዙ ወጣቶች በእውነት ብዙ ይደርሳሉ። ብዙ ህልም ያላቸው ወጣቶች ላይቭ በጥይት ግንባራቸው እየተመታ ሲወድቁ አይተናል፣ ከወሬም በላይ ማለት ነው። ይሄንን እያዩ እንደገና እንዳልኩት ባለሙያ በዚህ ሙያ ላይ ነኝ ብሎ ቁጭ ለማለት የሚቻል አልመሰለኝም። ለእኔ ይሄን ለመወሰን የሚከብድ መክበድ አልከበደኝም እውነት ለመናገር። ሌላው ከቤተሰቡ ከልጁ እየተነጠለ እስር ቤት ሲጋዝ እኔ ያንን ፈርቼ ቁጭ ምልበት እንዳላየ መሆንበት ነገር ብዙ አላሳመነኝም። እነዚህ እንግዲህ ነገሮች አሳማኝ ምክንያት ሆነውልኝ የገባው ይመስለኛል።
ጠበቃ አማሃ፣ እንግዲህ ቀደም ብለውም ጠቀስ አድርገውታል፣ ያው የስራው ፈተና አለ። ወደኋላ አሁንም መለስ ስላድርገውትና እስቲ በዚህ ስራው ዘመን ካዩቸው ውጣ ውረዶች መካከል የተወሰኑትን ያጋሩን፣ የተወሰኑትን እስቲ ያነሳሷቸው።
አዎ፣ ከባድ ነበረ በእውነት ለመናገር። እንግዲህ ይሄን ጉዳይ በፍርድ ቤት ለመከታተል አንደኛ በጣም ያው መንግስት ልዩ ትኩረት የሚከታተላቸው ጉዳዮች ናቸው። ሌብልም ተደርገናል። ካልተሳሳት ያኔ በነበረው የጠቅላይ አቃቤ ሕግ መስሪያ ቤት ውስጥ እነማን ናቸው በዚህ ጉዳይ ጥብቅና ስራ እየሰሩ ያሉ በሚል አንድ ስም ነበር አሁን ረፍቻለሁ። የመለየት ስራ እንደተሰራ አውቃለሁ። ከዛ በኋላ ያ ከተለየ በኋላ ምን ለማድረግ ታስቦ እንደነበረ ብዙም እርግጠኛ ግልጽ አልነበርኩም፣ ግን የሚያሳየው ነገር አለ። ከአንድ ጊዜም ሁለት ጊዜም ጠቅላይ አቃቤ ሕግ መስሪያ ቤት ተጠርቼ እኛ ፈቃድ የሰጠን የጥብቅና ስራ እንድሰራ ነው እንጂ የፖለቲካ ስራ እንድሰራ አይደለም የሚል በአንድ በኩል ወንድማዊ የሚመስል ምክር፣ በሌላ በኩል ግን ማስጠንቀቂያም ነገር ነበረ። ከዛ በኋላ ግን እንግዲህ ስራውን ለመስራት ማዕከላዊ መመላለስ ነበረ፣ ቅሊንጦ ቃሊቲ መመላለስ ነበረ። እነዚህ ቦታዎች ላይ ሲኬድ ደግሞ እንደ ባለሙያ ወይም ስራ እንደ ለመስራት እንደሄድን ሳይሆን የምንቆጠር የነበረው የእነዚሁ ታሳሪዎች ተባባሪ ጸረ መንግስት እንደነበር እና አንድ ጥበቃ ላይ የነበረ የሚገኝ ባለሙያ ወይም ሰራተኛ በቀላሉ ክብርን በሚነካ ሁኔታ እንተናገድ ነበር፣ እንመለስ ነበር። ይሄ አንድ ነው። ከዛ ፍርድ ቤት ደግሞ እንግዲህ በነበር ሂደት ብቸኛው መጠጊያ መሆን ነበረበት፣ ግን አልነበረም። ሁለት ለመናገር ፍርድ ቤት የሙያ ኃላፊነታችንን በአግባቡ ለመወጣት እድል ሲሰጠን አልነበረም። በአብዛኛው በጣም በግልጽ በሚታይ ሁኔታ ፍርድ ቤቱ ሕግ አስከባሪ በወቅቱ ከነበረው እዛ ፌቨር ሲያደርግ ነበረ። የእኛ ድምፅ የመሰማት እድሉ በጣም አነስተኛ ነበረ። ደንበኞቻችንን እንደዚሁ በተደጋጋሚ የመናገር መብታችን በፍርድ ቤት እንድምር ሲገፈት እኛ ደግሞ ያንን ለማዳን ለመከላከል የሚቸገር የነበረበት ሁኔታ አለ። ይሄ እንግዲህ በየዕለቱ በስራ ሂደት ሲያጋጥም የነበረ ነው። እንደ ሰው እኛም ቤተሰብ አለኝ እኔ ስጋቶች ነበሩ። በዚህ ሂደት እኔም የደንበኞቼ ዕጣ ቢደርሰኝ ልጆቼ ምን ይሆናሉ የሚል ስጋት፣ ጭንቀት ነበረ። ከዚህ ጭንቀት ጋር ተያይዘውም የጤና መስተጓጎሎች ነበሩ። ከአንድም ሁለት ወደ ሆስፒታል አካባቢ ጎራ ብሎ የማረፍ ነገሮችም ነበሩ። በአጠቃላይ ቃል አልነበረም። እውነት ለመናገር እኔ ግን ብዙ ጊዜ ይህንን ለማለት ያለፍኝ ለማለት የሚከብደኝ ምንድን ነው እንዳልኩት፣ ብዙዎች ምንም ከሌላው የተለየ የዜግነት ኃላፊነት ሳይኖርባቸው ግን ለመብት፣ ለነጻነት፣ ለዲሞክራሲ ብለው አደባባይ ወጥተው አደባባይ ቀርተዋል። ብዙዎች እስር ቤት ታስረዋል። ከዛ ደግሞ ግፍ ተፈጽሞባቸዋል። ያው እንደምናውቀው ማለት ነው። እሱን አይቶ እሱን ሰምቶ በቅርብ ይሄ ደግሞ እኛ እንደ አጋጣሚ የጥላችንም ጠባይ ሆነው በዜና በምን ሳይሆን የምንሰማ የነበረው በአይን የምናየው ሰዎች ዳኛ ፊት ቆመው ልብሳቸውን አውልቀው ለህዝብ ይፍረደኝ ከማለት የደረሱበት ጊዜ ነበር እና እነዚህ ከባድ ስሜት ነው የሚፈጥሩ።
ጠበቃማ እንግዲህ ይሄ ሽልማት መሰጠቱ ለሰብአዊ መብት መከበር ለአመታት ሲሟገቱ ለነበሩ ጠበቆች ምን አይነት ትርጉም ይኖረዋል? ምን አይነት የመነቃቃት ስሜት ይፈጥራል ብለው ያስባሉ?
እኔ በፊትም ቢሆን አሁንም በአደባባይ ነው የምወቅሰው። እዚህ ሀገር ሰፊ ሊባል የሚችል የህግ ባለሙያ ማህበረሰብ አለ። ብዙዎች አሉ በመረጡት መስክ፣ የህግ ሙያ መስክ በጣም የሚያስመሰግን ስራ የሰሩ አሉ። ቀደም ባሉ ጊዜያትም በእርግጥ ነው እንግዲህ በንባብ ያገኘኋቸው የህግ ባለሙያዎች ብዙ መስዋዕትነት የከፈሉ አሉ። ከቅርብ ጊዜ ወዲህ ግን ማለት ህግ ባለሙያው የሚጠበቅበትን በተለይ በሰብአዊ መብት ጉዳይ ዲሞክራሲ እንዲሰፍን በሚደረገው ትግል ላይ የህግ ባለሙያ የነበረው ተሳትፎ በጣም ውስን ነው የሚል እምነት ነው ያለኝ። ይሄ እንግዲህ አንዱ አትራፊ አይደለም። ቅድም ሀሳቡ እንደገለጽከው በቀላሉ ገንዘብ የሚገኝባቸው ሌላው ስራዎች እያሉ ከመንግስት ጋር አደጋ ምራትንም ከአደጋ ጠብቆ የሚቻልባቸው ቦታዎች ኤሪያዎች እያሉ ይህ ለምን እንገባለው ከሚል ሊሆን ይችላል። በዋናነት ምንም ጥቅም የለውም በግል ጥቅም አያስገኝም ከሚል ሊሆን ይችላል። እንግዲህ ጥቅም እንደ የሰው ነው። ገንዘብ ጥቅም ብዙ የሚያጓጓ ሊኖር ይችላል። ገንዘብ ሁላችንም እንፈልጋለን አለብን። ሌላ ግን ከዚህ የሚገኝ ጥቅም አለ። እውነት ለሌሎች ደህንነት፣ ለሌሎች መብት መስራት በራሱም የሚሰጠው እርካታ አለ። ከዛ ደግሞ በዚህ ደረጃ ቅና ሲሰጥ ይሄም ትርፍ እንዳለ ትልቅ መልእክት ያስተላልፋል እና ከዛ አንጻር ትልቅ ጥቅም አለው ብዬ አስባለሁ።
ወደ መጨረሻዎቹ ጥያቄዎች እየመጣው ነው። ጠበቃ አመሀ፣ አሁን በኢትዮጵያ ያለው ሁኔታ ለሰብአዊ መብት አከባበር ምን ያክል እየረዳ ነው? ምንስ መስተካከል ይኖርበታል?
አሁን ትልቁ ነገር ምንድን ነው? ከባድኛውም ጊዜ በየትኛው ማለት ከሰብአዊ መብት አንጻር የሚኖረው ሁኔታ ከባድ እንዳያደርገው መንግስት ዜና ያለበት ሰብአዊ መብትን ለማክበር፣ ለማስከበር፣ ለማሟላት በዓለም አቀፍ ደረጃ ስምምነት ገብቶ በህገ መንግስት ደረጃ ከፍቶ ዜና የገባ መንግስት ራሱ ሰብአዊ መብት ጣሽ ሲሆን ነው በጣም ከባድ የሚሆነው። ያሳለፍነው ጊዜም ይሄ ነው። መንግስት ዓለም ሙሉ በሙሉ የሰብአዊ መብትን የማክበር የማስከበር ኃላፊነትን ኒግሌክት ወይም የተወበት ብቻ ሳይሆን እንደውም አክቲቭሊ ሰብአዊ መብት ሲጥስ የነበረ አገዛዝ ነበረ። እሱ ከባድ ነው። አሁን ከዛ የተላቀቅን ይመስለኛል። ከእውቀት ማነስ እዚህና እዛ የሚፈጸሙ ጥፋቶች አሉ። በተለይ በመንግስት በላይኛው አመራር ደረጃ ሰብአዊ መብትን ለማክበር ለማስከበር በጣም ቁርጠኝነት እንዳለ ይታያል። ይሄ እንግዲህ ያው በግፍ የታሰሩ ሰዎችን ያለ ቅድመ ሁኔታ በመፍታት በመልቀቅ ተገልጿል። ለሰብአዊ መብት ጥሰት ወይም ምንጭ የነበሩ ጨቋኝ ህጎች እንዲሻሻሉ እንዲለወጡ መለወጥ ብቻ ሳይሆን ይሄን ሊያደርግ የሚችል ገለልተኛ የህግ ማሻሻያ አማካሪ ጉባኤ እንዲቋቋም ፈቅዶ ያተቋቁሞ በአጋጣሚ እኔም የጸረ ሽብር ህጉን እንዲያሻሽል ከተሰየመው የስራ ቡድን ውስጥ አባል ሆኜ ሰርቻለሁ። እዛ አካባቢ ያለን እንቅስቃሴ በደንብ አውቃለሁ። ወደ 150 በላይ የሚጠጉ የህግ ባለሙያዎች በነጻ በዚህ ስራ ውስጥ እየተሳተፉ እንደሆነ አውቃለሁ። እነዚህ በጣም ሰፋፊ እድሎች ናቸው። በእርግጥ ሌሎች አዳዲስ ቻሌንጆች ከሰብአዊ መብት አንጻር እየተፈጠሩ ያሉ አሉ። የመንግስት የህግ አስከባሪ አካላት እንግዲህ ብቃት ያለው ለሙያው ታማኝ የሆነ ባለሙያ ወደ ቦታው ለማምጣት የጊዜ ጉዳይ የሪሶርስም ጉዳይ ያለ ይመስለኛል። እዛ ጋር የተፈጠረ ክፍተት አለ። ስለዚህ የህግ አስከባሪው አካባቢ መዳከሞች እናያለን። በዚህ ምክንያት ሰብአዊ መብቶች እንዳይጣሱ ለመከላከል ያለ ከአቅም አንጻር ያለው ነገር ላይ ክፍተት ይታያል። ሌላ እንዳልኩት በከፍተኛ እንግዲህ አሁን ቦታችን ያው 27 ዓመት እንላለን። ከዛ ደግሞ ያለፉት 3 እና 4 ዓመት እንላለን። ግን ለኢትዮጵያ እኔ በእኔ እስከማውቀው በኖርኩበት ዘመንም ባነበብኩት መጠንም የኢትዮጵያ ሕዝብ በዲሞክራሲያዊ ስርዓት የህገ በላይነት ታደለበት ዘመን የለም እና ልምምዱ የለም። እንደ ሕዝብ ግን አዳዲስ ፈተናዎችን በአዳዲስ ስልት መታገል መቀጠል ያስፈልጋል ብዬ አምናለሁ።
ጠበቃ መሃ መኮንንን በአድማጮች ስም አመሰግናለሁ። ሀብታሙ ስዩም ነኝ። የሳምንት ሰው ይበለን። ቪኦኤ